የምሽቱ ሐኪሞን ይጠይቁ በጭንቀትና በሚያስከትላቸው ጣጣዎች ዙሪያ ያተኩራል። ጭንቀት የሰውነታችንን በሽታን የመከላከል አቅም በማዳከም ለተለያዩ የህመም አይነቶች እንደሚያጋልጥ የመስኩ ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ የሐኪሞን ይጠይቁ ደንበኛ ነዎት። አድማጮቻችን በተለያየ ሙያውን የሚመለከቱት ጥያቄዎች ደጋግመው ያገኙታል። ዛሬም እንደወትሮ ለእርሶ ሙያ ቀረብ ባሉ ጥያቄዎች መልሰን ተገናኝተናል። በቅድሚያ ለጊዜው አመሰግናለሁ።
ደስ ይለኛል አሉላ። እንግዲህ በተቻለ መጠን የጋን መብራት ላለመሆን ለመሞክረው ለለችኝ እውቀት ለማካፈል ከሌላውም ለመማር ደስ ይለኛል።
የምሽቱ የሐኪሞን ይጠይቁ ፕሮግራማችን በጭንቀትና በሚያስከትላቸው ጣጣዎች ላይ ያተኩራል። ምንም እንኳን በተለያዩ ጊዜያት በተለያዩ ምክንያቶች ለሚያስጨንቁ ሁኔታዎች መጋለጥ ሰው የመሆን እጣ ጨርሶ ከጭንቀት የነጻ ህይወት ባይታሰብም ከኑሮው ከህይወት ሁኔታዎች አንዱ ነውና አብዛኛው አድማጮቻችን የሚኖሩበት ኢትዮጵያም ሆነ በውጭ ሀገር የሚኖሩ ወገኖች ጭምር ግል ህይወት ከሚገጥሙ የተለያዩ ፈተናዎች በተጨማሪ በተለይ በአገራቸው ባሉ ባልተቋረጡ አስጨናቂ ሁኔታዎች ረዘም ያለ ጊዜ የፈጀ ጦርነትና መፈናቀል፣ ረሃብ፣ ርዛት፣ እጅግ የበረታ የኑሮ ውድነትን ጨምሮ በተለያዩ አስቸጋሪ ሁኔታዎች ውስጥ እያለፉ በመሆናቸው በሚሊዮኖች የሚቆጠሩ ለከፋ ጭንቀት የሚዳረጉበት ለአእምሮ ጤና መታወክ መዳረጋቸውን በተለያዩ ሁኔታዎች ይገለጻል። የጭንቀት ጉዳይ መፍትሄ የሚሻ ትኩረት የሚፈልግ ጉዳይ ሆኗልና ጭንቀት በሰውነት በሽታን የመከላከል አቅም ላይ የሚያሳድረውን የበረታ ጫናና የተለያዩ የሰውነት ክፍሎች በጭንቀት የተነሳ ለበሽታ ሊዳረጉ የሚችሉባቸውን ሁኔታዎች ቢያስረዱንና በዚህ ብንደረደር።
እሺ፣ አመሰግናለሁ አሉላ። ጭንቀት ወይም በፈረንጆቹ ስትረስ የሚባለው በብዙ መንገድ ይገለጻል። እንግዲህ በእንግሊዝኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ሰውነት ውስጥ የሚንቀሳቀሱ በሰውነት ውስጥ የሚኖረው ተጽዕኖ፣ እንደገና በስነ ልቦና፣ እንደገና ደግሞ በሶሻል በህብረተሰብ ኑሮ ውስጥ የተለያየ ተጽዕኖ አለው። ለምሳሌ ያክል አንድ ሰው እራት ከምሽቱ 2 ሰዓት ይበላል ይባል። እዛ በኋላ ውሃ ብቻ ነው የሚጠጣው፣ ምንም አይነት ምግብ አይበላም። ልክ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት ማለትም በፈረንጆቹ 4 AM አካባቢ ይሄ የጭንቀት ሆርሞን የስትረስ ሆርሞን የሚባለው በፈረንጆቹ ኮርቲዞል ይባላል። እኛ እንግዲህ ርጋጨት ልንለው እንችላለን፣ ስሙ አይደለም። እሱ ከፍ ይላል እና ይሄ ምንድን ነው የሚያደርገው? ደም ውስጥ የሚንቀሳቀሰው የስኳር መጠን እየቀነሰ ስለሚመጣ እንግዲህ ከየትም ከየትም ብለህ ይላል ሰውነቱ እና ወደ ደም ውስጥ ስኳር እንዲመጣ አድርጊዋል። አሁን ተነስቶ እንደ ታዛዥ ኮርቲዞል ሄዶ ጉበት ውስጥ ለክፉ ቀን የሚቀመጥ ስኳር አለ፣ በእንግሊዝኛ ቋንቋ ግላይኮጅን ነው። እና ያንን ሄዶ እንዲለቀቅ ያደርግና ደም ውስጥ ያለው የስኳር መጠን ሁልጊዜ በ50 እና 100 መሀል እንዲቆይ ይፈልጋል። ከዛም በላይ ለስኳር በሽታ ያጋልጣል። ከዛም በታች ለልጆች እንደ ሲዥር አንዳንድ ችግሮች ሊያመጣ ይችላል። ስለዚህ ይሄ የጭንቀት ሆርሞን ኮርቲዞሉ ይህንን የባዮሎጂካል ስትረስን ሰውነት ከየትም ከየትም ብለህ ስኳር አምጣ ይለዋል፣ ከጉበት አምጥቶ ይለቃል። ይሄ ግን ሆርሞን የስኳር መጠኑን በጣም ዝቅ እንዳይል ያደርጋል፣ ጠቀመ። በሌላ በኩል ደግሞ የአደጋ ምልክት ስለሆነ ሰውነት አደጋ ላይ ነው፣ ወደ ችግር ላይ ወድቋል ሲል ነው ዘሎ የሚገባው ከሌሊቱ 10 ሰዓት ገድማ እና ልክ እንደ በጣም እንደተደናገጠ ወታደር ከላሽንኮቡን በየአቅጣጫው ለሚተኩሰው አይነት ካየኸው ሌላም አደጋ አለ ብሎ ስለሚያስብ ሰውየውን ኖራፒኔፍሪን የፍላይት ኦር ፋይት ሮጦ እንዲያመልጥ ወይም ተዋግቶ እንዲሞት ሰውየውን ማንቀሳቀስ። ስለዚህ ስነ ልቦናዊ ጭንቀትም ይፈጥራል ግለሰቡ ላይ። ስለዚህ አንዳንድ ሰዎች የጭንቀት ስሜት ፍርሃትም ሊላቸው ይችላል። አንዳንድ ጊዜም ደግሞ የጭንቀት ሆርሞን በጣም ከፍ ሲል በዛን ሰዓት ነው አንዳንድ ጊዜ የሃርት አታክ ወይም ልብ ደጋ ላይ የሚወድቅበት ጊዜ እና ይሄ እንግዲህ በአንድ በኩል መስቀል ወተሰላጢ ነው ይዘው የሚመጣው፣ ስኳርህን ያስተካክላል። በሌላ በኩል ደግሞ አደጋ በሌለበት ሁኔታ እንዳለ አድርጎ የልብ ትርታንም ይጨምራል። ልክ ሮጦ ለማምለጥ እንዲሆን ያደርጋል እና ስለዚህ አንዳንድ አደጋዎችም አሉ። ስለዚህ ይሄ በጣም የታወቀ ሆርሞን ነው ኮርቲዞል።
መልካም ፕሮፌሰር ዮናስ ይህን ቀደም ብለው ዘርዘር አድርገው ያስረዱንን ይህ ኮርቲዞል የተባለ የሰውነት ቅመም ወይም ሆርሞን ጤናማ ሂደቶችን ተከትሎ ከፍና ዝቅ የሚልበትን ይህን የተፈጥሮ አሰራር የሚያዛባ ወይም የሚያውቅ ከጭንቀት ጋር የተዛመደ ሁኔታ በማነጻጸር ደግሞ ቢያስረዱን።
ኮርቲዞል የጭንቀት ሆርሞን ፓልፓታ ይባላል። ማለት ምንድን ነው? ይወጣና ይወርዳል። ሰው ወደ ላይ ይወጣል፣ ከዛ ይወርዳል። ብዙዎቹ ኖርማል የሆኑት ነገሮች ለምሳሌ ያክል ሲበላ አንድ ሰው ፓልሳታይል ሪስፖንስ ማለትም ኢንሱሊንም ከፍ ይላል፣ ሌሎች ወዲያ ይወጡ እና ቶሎ መስመር አስይዘው ከዛ ይወርዳሉ ሆርሞኖች። ይሄ ኖርማል ፓልሳታይል። ይሄም ኮርቲዞሉ ከሌሊቱ 10 ሰዓት ይወጣና ይወርዳል። ግን አንዳንድ ሰው ደግሞ ከፍተኛ ስትረስ ውስጥ ካለ እና ትረሱን የሚወጣ ካልሆነ በስፖርት በተለያየ መንገድ ይሄ ኮርቲዞሉ ወጥቶ መውረድ አለበት። ከአንድ ሰዓት ሁለት ሰዓት በኋላ መውረድ አለበት በተለመደው በጤናማ ሁኔታ። ግን ይወጣና በዛው ከፍ ብሎ ከቀረ በእንግሊዝኛ ቋንቋ ክሮኒክ ስትረስ አደጋም ሳይኖር አለ ብሎ እንዲሰማው ያደርጋል። ነገር ግን ይሄ ግለሰብ በርባቅ ዳጭ የምትተኮስበት ከሆነ ያ ሆርሞን ከፍ ብሎ ነው የሚቆየው ማለት ነው።
ይሄ ግን በመደበኛ ቅድም በገለጽ ናቸው ሰዎች ተደራራቢ ጭንቀት ባላቸው ሁኔታ ውስጥም የኢትዮጵያን ምሳሌ ብናደርግ አድማጮቻችን ውጭም ያሉ አገር ውስጥ ባለው ሁኔታ የሚሆን በግል ኑሯቸው ባሉበት በሚያስጨንቋቸው ነገሮች አሁን ያሉት ሁኔታ ይከሰታል። ከፍ ብሎ መውረድ ሲገባው እዛው ከፍ እንዳለ እየተባባሰ ሊቀጥል ይችላል።
አዎ ጠቅማ ያለው ብሎክ ነው ሰውነት ያንን ነገር የሚፈጥረው ለመከላከል ነው። አደጋ ደርሶብኛል ዙሪያው ገደል ሆኗል ብሎ እንዲል የሚያደርገው ሰውነትን። ነገር ግን ልክ ነገሩን ስኳሩን አስተካክሎ ምን ካለ በኋላ መውረድ አለ። ግን ያለው ስትረስ በጦርነት ሊሆን ይችላል ወይም ደግሞ የሰቆቃ ዜና ከቀን በቀን በቲቪም በዩቲዩብም በሆኖም ሊሰማ ይችላል አንድ ሰው። ያንን በፈር ለማድረግ ያንን መመከቻ በስፖርት ሙዚቃ በመስማት ወይም በጸሎት ወይም ከጓደኛ ጋር በማውራት ወይም እንደዚህ አይነት ነገር ተጠቅመው ሰውነቱ እንዲከላከል የሚያደርጉ ሰዎች ጤንነታቸውን ለመጠበቅ ይጠቅማቸዋል። ነገር ግን እንደዚህ ከባድ ስትረስ ውስጥ ሆነው ያሉ ሰዎች እንግዲህ በትዳርም በምንም ሊሆን ይችላል። አንድ ሰው ከአንድ ጎረቤት ቢጋጭ አንድ ነው፣ ግን ከአርባ ጎረቤት ጋር ከተጋጨ ይሄ ስትረስ ሆርሞኑ ከፍ እንዳለ ነው የሚቆይ። ያንን መከላከያ በተለያየ መንገድ መጠቀሙ ነገሩን ያወርድ ይታወቃል። አንዳንዱ ደግሞ ይህንን ስትረስ ለመከላከል መጠጥ ሊጠጣ ይችላል። መጠጥ ሲጠጣ ደም ስር ትንሽ ዘና ይላል፣ ብለድ ፍሎ ይጨምራል፣ ስትረስ ስሜቱም ይቀንሳል። ነገር ግን ችግሩ ያው በመጠጥ ደስታ ይገኛል ብላችሁ መጠናት ትለፉ ትቃጠላላችሁ ያለው በደንብ ማን እንደጻፈው አላውቅም። የገባው ሰው ይህ ሰውነት እንዴት አድርጎ ከአንድ መለኪያ ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አምስት እያለ እንደሚሄድ ነው። እና ያ አደጋ አለው። ግን ለጊዜው አንዳንድ ሰዎች እኮ ከባድ ስትረስ ውስጥ ውለው መጥተው አንድ ብርሌ ጠጅ ከጠጣ ተለልለው ችግሩ እንግዲህ ወደ 10 ብርሌ እንዳይሄድ ነው።
መልካም ፕሮፌሰር ዮናስ ለመፍትሄ የሚበጁትን በተጨባጭ የተፈለገውን ውጤት ማምጣት ያስቻሉትንም ሌሎቹንም ጨምሮ በሰዎች አእምሮ የሚጉላሉ ጥያቄዎችን እናነሳለን። ነገር ግን ቅድም እንደገለጹት እንዲህ ያለው ሁኔታ ሲፈጠር ካላወቅን መፍትሄ ፍለጋ ስለሌለ ሰዎች ይሄ አስጨናቂ ሁኔታ የጤና ጠንቅም ሊሆን እንደሚችል ከስነ ልቦናውም አእምሮ ጤናውም የጠቅላላ ሰውነት ጤናም በሽታም መከላከል ጨምሮ ለተለያየ ሁኔታ ሊያጋልጥ የሚችል መሆኑን መረዳት እንዲችሉ እናም መፍትሄ ፍለጋ እንዲያስቡ ምን ማድረግ አለባቸው?
ብዙ ጊዜ ሰዎች ከልክ በላይ ጭንቀት ስሜት ሲሰማቸው ማጀራቴን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ግልጽ በሆነ መንገድ ማሰብ አቃተኝ፣ ከምግፍቴ ከፋ ላይ ብዙዎቹ ምልክቶቹን ያውቋቸዋል። እና አንዳንዴ ሰውነትን ማዳመጥ ጥሩ ነው። ማይንድፉል ማነር ግን ከመጠን በላይም ደግሞ እንደው አንዷን ነገር ይዞ በጣም በማጋነን ለምሳሌ አሁን አንድ ሰው ደንገት ብሎ የልብ ትርታ ከፍ ቢል ኖርማል ነው። ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ ገበለዘ መደናገጥ ከድጡ ወደ ማጡ ነው የሚሆን።
ሌላ ጭንቀት መጨመር ነው
መጨመር። ስለዚህ ነገሮችን በልኩ መውሰድ ከተቻለ ምልክቶችን ልብ ማለት ጥሩ ነው። ያንን ምልክት ለምሳሌ አንድ ሰው ሰውነቱ ላይ የስትረስ ስሜት ሲሰማው ትንሽ ዞር ዞር ብሎ ይመጣ እኮ ይቀንሳል የስትረሱ መጠን። ይሄ ደሙን ለከተ ምናምን ለውጥ ላይ ነው። ፐርሲቭድ ስትረስ ግለሰቡ ስትረስ ተሰማኝ የሚለው ራሱ ክብደት አለው።
ጭንቀት ተሰማኝ ብሎ ማሰብ በራሱ ትኩረት ይፈልጋል።
ሪል ኦር ፐርሲቭድ ስትረስ ዋናው ግለሰቡ ስትረስ ሲሰማው ጤናማ በሆነ መንገድ ሄዶ ወክ አድርጎ መምጣት አምስት ደቂቃ ሊሆን ይችላል ወይ ከወንበሩ ተነስቶ መስኮት ራቅ ብሎ ማየት ለምሳሌ ኮምፒውተር ስክሪን ላይ ዝም ብሎ ብዙ ሰዓት መቆየት አይን ላይ ስትረስ ትሬን ያመጣል። ያ ደግሞ የተለያየ ለውጦች ያመጣል ሰውነት ላይ። ስለዚህ ጠና ብሎ ምሽ መስኮት መልከት ያደርግ በመጠኑም ቢሆን ያንን የስትረስ ትልቀን ይችላል። ስለዚህ አይናቅም አንድ ሰው የስትረስ ስሜት ሲኖረው ባለው አቅም ጤናማ በሆነ መንገድ ወይ በስፖርት ወይ ትንሽም ዞር ዞር በማለት ሁለት ደቂቃ ሊሆን ይችላል ሶስት ደቂቃ ሊሆን ይችላል። ዋናው ነገር ግን ስትረስ አይኖርብኝ አጠገቤ አይድረስ የሚባለው አቨርሽን ቱ ስትረስ ጭራሽ በጣም በሚገርም ሁኔታ ስትረሱ ነው ዝሆን ያከለ ከትንሽ ወደ ተራራ መከፍ የሚለው
ሌላ ጭንቀት ጋባዥ ነው።
ይብሳል መካድ ማስልም ስትረስ አይኖረኝ ብሎ ዝም ብሎ እንደው አየር ላይ መሆንም የለም። ግን ስትረስ ሲሰማውም ደግሞ ተገቢውን ማድረግ ይኖርበታል።
ፕሮፌሰር ዮናስ ከጀመሩት ብንለጠቅ በአንድ በኩል ጭንቀት አይኖርብኝ አይባልም በመግቢያችን ጠቆም እንዳደረግ ነው። ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ አሳሳቢ ጉዳይ ገጥመዋል። እንዴት ይወጣዋል? ከባድም ቀላልም ይሁን ነገሮችን ረጋ ብሎ መወጣት የሚችልበት መላ ይፈልግ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን? ጭንቀትን ለማርገብ ለመቀነስ አንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ? ሌሎችም ካሉ